ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 12 አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንፋስ ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
ክፍል 12
ከብሎ ፈረስ ካሳብሎ ስም ማርባር ቢሸብራል ኢየሩሳሌም እኔ ማዩ ተርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ተርከባይ የምሸሽ
ምዕራፍ 19 ሰልፍ የዘፈኞች አታሞ የቤተ መንግስቱ ነጋሪት የቤተ ክርስቲያኑ ከበሮ ባንድ ላይ ሲተም ወረቡ ዘፈኑ እልልታው ሆታው ከጭብጨባው ከጸናጽሉ ከጥሩምባው ከእምቢልታው ከእንዚራው ጋር ተደባልቆ ባንድ የተመሰቃቀለ የድምጽ ማዕበል አየሩን ሲሞላው የነፋሲልን ግንብ ብቻ ሳይሆን በጎንደርና ባዘዙ ዙሪያ የሚገኙትን ተራሮችና ኮረብቶች ከየስሮቻቸው የሚፈነቅል ይመስል ነበር። መኳንንቱ ልዩ ልዩ ቀለሞች ያሏቸው አብደላከኒዎችና በወርቄትን ቆጠቆጡ ያነበሳ ቆዳና የከፈይ ለምዶች ለብሰው በራሳቸው በወርቅና በብር የተከፈፈ ያነበሳ አንፋሮ አድርገው ጋሻን ግበውና ጦር ይዘው በየፈረሶቻቸው ላይ ተቀምጠው በሁለት አቅጣጫዎች ተከፍለው ሲጓዙ አጼ ዮሐንስ ሶስተኛና እቴጌ መነን ግራና ቀኝ ተከፍለው በሚሄዱት መኳንንትን ፊትና ኋላ ሆነው በልዩ ልዩ የጌጥና የማዕረግ ልብስ ተሸልመው በሚያጅቡ ጋሻ ጃግሬዎቻቸው ተከበው ልብሰ መንግስታቸውን ለብሰው እቴጌይቱ በቀኝ ንጉሠ ነገሥቱ በግራ ሆነው ግራና ቀኙን ምድሯ የጠበበች እስኪመስል በተጨናነቀው ሕዝብ መሃል ሲያልፉ ካህናቱ ዝግተኛው ጉዞ ፊት ለፊት እየተጓዙ በየቦታው ላይ ንጉሱንና ንግስቲቱን እያስቆሙ ልዩ ልዩ ወረቦችን በቸብቸቦ እያሰሙ በዝግታ ይጓዙ ነበር። የካህናቱን ማለባበስ ቀሳውስቱ በወርቅ የተንቆጠቆጡ የሚያንጸባርቁ ቀለሞች ያሏቸው ልዩ ልዩ ልብሶች ለብሰው በራሳቸው የወርቅና የብር አክሊሎች ሲደፉ ሊቃውንቱና ደብተሮቹ እጅግ ነጫጭ ሆኑ ሱሪና እጀ ጠባብ ጥንግ ደርብ አንዳንዶቹ ኩታ ለብሰው በላዩ ባለወርቅ ካባ ላንቃ ደርበው ነጫጭ ሻሽ ከብሰው ጠምጥመው የወርቅ የብር አንዳንዶቹ የነሐስ ጸናጽልና መቋሚያ ይዘው ይታዩ ነበር። ከካህናቱ ከንጉሱና ከንግስቲቱ ከመኳንንቱ ከጋሻ ጃግሬዎቹ ቀጥሎ የቴጌና የመኮንኖቻቸው ሰራዊት በፈረስ በበቅሎ በግር ጠመንጃውን ጦሩን ጋሻውን እንደያዘ ምድር የማይችለው መስሎ እየተተራመሰ የከተማውን መንገዶች ሞልቶ ዘፈኑንና እልልታውን በሚያደባልቀው ሕዝብ መካከል አለፈ። በዚህ ሁኔታ ብዙ ጊዜ የፈጀው ጉዞ እንዳለቀ አጼ ዮሐንስና እቴጌ መነን በወርቀ ዘቦ ግምጃ ተሸፍኖ እጅግ አምሮና ደምቆ ይገኝ ወደ ነበረው ወደ አጼ ፋሲል ግንብ ገብተው ወዲያው ግብሩ ቀጠለ። ደጃዝማች ክንፉ እንደሞቱ ራስ አሊ በተንኮል የማሩንና የክንፉን ቤተሰብ ለማድከም የክንፉን ግዛት ለጎጃሙ መስፍን ልጅ ለብሩ ጎሹ ሰጥቻለሁ ብለው በመዋሸት በክንፉ ቤተሰብና በነደጃዝማች ጎሹ መካከል ጦርነት እንዲነሳ አድርገው በጦርነቱ እነደጃዝማች ጎሹ ድል አድርገው የክንፉን ግዛት ብሩ ጎሹ ይዞ ነበር። ነገር ግን ተንኮለኛው ራስ አሊ በዚህ ጦርነት ተሸናፊዎች የክንፉ ወገኖች ቢሆኑም የተጎዱትና ህዝብ ያለቀባቸው ሁለቱም ወገኖች መሆናቸውን ስለሚያውቁ ገና መልሶ ባላገገመው የነብሩ ጎሹ ጦር ላይ የናታቸውን ጦር የራሳቸውንም ጨምረው አዘመቱና የብሩ ጎሹ ጦር ድል ሆኖ ከደንቢያ ሲባረር የክንፉ ግዛት ለወይዘሮ መነን ርስተ ጉልት ሆኖ ተሰጠ። በዚህ ጊዜም ከራስ አሊ የሚጠነክር ኃይል በአካባቢው ስላልነበረ ወይዘሮ መነንና ራስ አሊ በጊዜው ንጉሠ ነገሥት ተብለው የፋሲል ግንብ ብቻ ጌታ የነበሩትን አጼ ሳህለ ድንግልን አባረው ከዘመነ መሳፍንት በፊት የመጨረሻው ንጉሠ ነገሥት የነበሩትን የአጼ ተክለ ጊዮርጊስን ልጅ ወይዘሮ መነን ቀደም ሲል አግብተዋቸው ስለነበር ዮሐንስ ሶስተኛ አሰኝተው አነገሷቸው። ራሳቸውም እቴጌ ተባሉና ከፍ ብሎ በተገለጸው አኳኋን በታላቅ ክብርና ግርማ ታጅበው ወደ ታላቁ የጎንደር ከተማና ወደ ገናናው ፋሲል ግንብ ገቡ። በዚያ ዘመን ታላላቆቹ የኢትዮጵያ ነገሥታት በሚጠሩበት ስም አጼ እየተባሉ የሚጠሩ ነገሥታት አልጠፉም። ነገር ግን በርግጥ ነገሥታት አልነበሩም። ያንድ ግራዝማች ያህል ወታደሮች እንኳን የሏቸውም ነበር። በንጉሠ ነገሥቱ ስም ሰፋ ያለ ክፍለ ሀገር ለመግዛት ምኞት ያደረበት አንድራስ የሰለሞን ዘር በመሆናቸው ብቻ መኳንንቱ ካህናቱ ህዝቡ ይቀበላቸዋል ከሚላቸው የነጋሲነት ዘር ካላቸው ሰዎች አንዱን መርጦ ለመሳሪያነት በማንገስ ምኞቱን ሁሉ ይፈጽም ነበር። አንድራስ አንዱን ሲያነግስ ሌላው ደግሞ ያናባሮ ሌላውን ሲተካ በዚያ ዘመን በሰለሞን ዝርያዎች ላይ የተፈጸመ ግፍ የሰለሞን ዘር አይደለሁም የሚያሰኝ ነበር። ወይዘሮ ማንንና ልጃቸው ራስ አሊም ከድሮ ኃይላቸው ላይ ይህን የመሰለ ሌላ ኃይል ሲጨምሩ ይበልጥ መደጀታቸው አልቀረም። በተለይ ወይዘሮ ማንን በስም ሴት ይሁን እንጂ በጠቅላላ ሁኔታቸው ወንድ ከወንድም ወንድ ጨካኝና አንጀት የለሽ አይነት ወንድ በመሆናቸው ጭካኔያቸው ለኃይላቸው መጠንከር ዋና ድጋፍ ነበር። ስለዚህ ከደጃዝማች ክንፉ ቤተሰብ ውስጥ የዮሐንስ ሶስተኛን ስም የቴጌ መነንንና የራስ አሊን ኃይልና ስልጣን ተጋፍቶ የማሩንና የክንፉን ግዛት በእጁ ለማድረግ የቻለ አልተገኘም። ያመከረኛ አንድ ቀን አይሞላለት ደጃዝማች ወልደ ተክሌም ከነብሩ ጎሹ ጋር ተዋግቶ ድል መሆኑ ሳይበቃው ከወይዘሮ መነንም ጋር ውጊያ ጀምሮ ተማርኮ አርፎታል። ስለዚህ የራስ አሊ ኃይል ካጎቶቻቸው ከነኢማም ከነማርዬ ኃይል እጅግ የበለጠ ነበር። በዚህ ሁኔታ ከእንግሊዝ መንግስት ወደ ኢትዮጵያ መንግስት ተልከው የመጡት መልእክተኞች ቆንስል ፕላውደን እና ጆን ቤል እንኳን አብዛኛውን ጊዜ የሚኖሩት ደብረ ታቦር ከራስ አሊ ጋር ነበር። ምዕራፍ 20 እናትና ዓላማ ልጅ ካሳ ከተራዎቹ ወታደሮች አንዱን እንኳን ማከሉን የሚያውቅ ሰው ሳይኖር እንደማንኛውም ተራ ሰው ሆኖ ከተሰበሰበው ህዝብ መሃል ቆሞ በመጋፋት የውሎውን ሰልፍ ሲመለከት ከቆየ በኋላ ወደ እናቱ ቤት ተመልሶ ከእናቱ ጋር ምሳውን ሲበላ ሲያየው የቆየውን ነገር በልቡ ያወጣ ያወርድ ጀመር። እነዚህ ሰዎች አሁን ይህን ሁሉ ግርግር ሲያሳዩ በእውነት ቁም ነገር ያላቸው አይመስሉም? ንጉሱስ ቢሆኑ በሴት ኃይል ዘውድ ደፍተው የአንድራስ መሳሪያ ሲሆኑ ወደ ግንብ ሲገቡ ምን አሞት ቢኖራቸው ነው እያለ አሰበ። ከዛ እያሰበ ምግቡን ችላ ሲል ብላንጄን ያለም አሉ ወይዘሮ አትጠገብ በእንጀራ እየተጠለፈ የወጣውን ወጥ በእርጅና ምክንያት በተጨማደዱ ጣቶቻቸው ወደ ካሳ ፊት ገፋ እያደረጉ እየበላሁ ነው ማማ አለ ልጅ ካሳ። ራሳቸው ጥጥ የመሰለ አሮጊት እናቱን በርህራሄ እየተመለከተ ልጅ ካሳ በፊታራሪ ነጋሸኝነት ጎንደር ከገባ ጀምሮ የእናቱ ሁኔታ በጣም ሲያሳስበው ሰንብቶ ነበር። በአንድ ልቡ ወደ ቋራ ለመግባት ቆርጦ ሳለ ብቸኛዋንና አሮጊቷን እናቱን ሲመለከት ደግሞ ልቡ ያመነታበት ነበር። ወይዘሮ ትጠገብ በዚህ ጊዜ የዕለት ራት ጨርሰው ባያጡም ከምቾት ተለይተው ነበር። ኮሶ ንግድ እስኪገቡ ደህይተው ነበር የሚባለው ወሬ ግን ያው የካሳን ልብ ለማውለቅ የተፈጠረ ፍጹም ሐሰት የሆነ ወሬ ነበር። ለዚሁም ካሳ እንደደረሰ ከደጃዝማች ጎሹ የተሰጠውንና በዚያ ሲኖር ያፈራውን ማንኛውንም ነገር ስላስረከባቸው የልጅ ራብ የአንድ ልጅ ራብ እንደሆነ እንጂ የእህል ራብ አላገኛቸውም። ልጅ ካሳ ግን ምንም ቢያደርግላቸው በዚህ ሁኔታ ላይ እያሉ ጥሏቸው መሄዱ ብቻ አንድ ታላቅ በደል እንደሚሆንባቸው እያሰበ በልቡ ተጨነቀ። ቢሆንም ጉድጓዳቸው ለተማሰ ገመዳቸው ለተራሰ አንዲት እናቱ ሲል ብዙ እናቶች ብዙ ሕፃናት ብዙ ጎበዛዝትና ቆነጃጅት ለኖሩባት ላሉባትና ለሚኖሩባት ሞት ሳይኖርባት በልጆቿ ደካማነት ለትሞት ለተቃረበች አገሩ ማድረግ የሚገባውን መርሳት እንደሌለበት ማመኑ አልቀረም።
ማማ የዛሬ ጉዳይ አላስገረመሽም?
አለ ልጅካሳ።
ልጄ አንተ በርቁነ ስለኖርክና ቀድሞም ስላልደረስክ ጉድ ሆኖብህ እንጂ እኛማ በየሳምንቱ ስለምናየው ጉድነቱ ቀርቶ ልማድ ሆኖናል።
ብርቅና ድንቅ ያለ ሳምንት አይደን ከሚባለው ተረት ሐሰት የለበትም።
ምን ስናይ ኖርን መሰለ?
አሉ ወይዘሮ አትጠገብ።
አንድ ወንድ ጠፍቶ አይደለም ሁሉም የሆነው?
አለ ልጅካሳ።
እሱማ ሁሉም እኔ ነኝ ወንዱ ይላል፣
ወንዱን አላየንም እንጂ አሉ ወይዘሮ አትጠገብ።
የሚገርም ነው አገር ሲጠፋ ጃርት ያበቅላል አሉ።
የስንቱ አገር የነዚህ ምናምኖች መጫወቻ ትሁን? አለ ልጅካሳ።
መቼስ ምን ይሁን ልጄ፣ ተሁሉም ያሳዘኑት ደግሞ እነዚህ እንደ ጋለሞታ ማንም ጎትቶ ታልጋ ላይ ሲያወጣ ሲያወርዳቸው የሚውሉ አሞተቢቶች ናቸው። አጤ ሳህለ ድንግል እንኳን አሁን 3 ጊዜ ታልጋ መሰደዳቸው ነው
አሉ ወይዘሮ አትጠገብ።
ወይዘሮ አትጠገብና ልጅካሳ መሰንበቻቸውን አንዳንድ ጊዜም የልጅካሳን ያለፈ ታሪክ እሳቸውም ከካሳ ከተለዩበት ጊዜ ጀምሮ ያጋጠማቸውን ሁሉ እያነሱ እናት የልጃቸውን ልጅም የእናቱን ታሪክ በጥልቅ ርህራሄ ሲደማመጡ አንዳንድ ጊዜም የጎንደርንና የአካባቢውን በመግባርና በጀግንነት ዝቅ ማለት የአገሪቱን ደህና ሰዎች እያጣች መሄድ እያነሱ ሲወያዩ ሰነበቱ። አንድ ቀን ልጅካሳ ተወይዘሮ አትጠገብ ጋር ቁርስ ሲበሉ ከጫታቸው መካከል አነሳና፣
ማማ እንግዲህ መቼም ከዚህ መቀመጤ ላንቺም ለኔም ለአገሬም ሳልሆን ከሚያስቀረኝ በቀር ሌላ ፍሬ የለው። እስካሁንም የኔን ማን መሆን ባለማወቃቸው እንጂ ወይ እንተረው ይሉ ነበር። እንግዲህ ወደ ቋራ ብሄድ ይሻላል አለ።
ቋራስ ለምን ታደርጋለህ? ቋራም እኮ የወይዘሮ መነን ረስቼቴ የቴጌ መነን ረስተ ቡልቱ ነው አላሉ። እስካሁን ሰው ሳይሾሙበት ቀርተዋል ብለህ ነው
አሉ ወይዘሮ አትጠገብ።
እሱማ ተሽሞበታል። ዛሬ ተዚያ ሄደህ ምን ታደርጋለህ?
እያረስኩ ብኖርስ ምን አለ? የአባቴ አገር ነው አለ ካሳ በራሱ ንግግር ፈገግ ብሎ።
እሱስ ነው ደሞ ተዚያ ያስቸገሩህስ እንደሆን?
አሉ ወይዘሮ አትጠገብ።
አርሳት ትኖር ብለው የሚያስቸግሩበት ነገር ያለ አይመስለኝም። ታስቸገሩም ቋራ ሰፊ አገር ነው፣ በረሃ ወርጄ እቀመጥላቸዋለሁ። ደሞ ሸፈተ ይሉሃላ ታስወደዳቸው ዛሬ አይበሉ እንጂ።
አይ ተው ይቅር፣ ደግ አይደለም ልጄ።
አንዳንድ ጊዜ ደግ አይደለም የሚባል ነገር ደግ እየሆነ ይገኛል ማማ። ብቻ የማዝነው አንቺን ብቻሽን ትቼ በመሄዴ ነው። እኔማ እንግዲህ ስንት ቆይ ብለህ አገሩ ሰላም ቢሆን እንኳ ቀብረኸኝ ብትሄድ መልካም ነበር። ግን ጎንደር ግፉ አላለቀም። ሽማግሌ አባት ባልቴት እናት ለጎበዝ ልጃቸው ሲያለቅሱበት ነው የሚውሉት። እኔም ስትል ከዚሁ ሙተህ ተነምባይ መቃብር ተምወርድ በርቁ እያሰብሁህ ስጨነቅ ሞት ይሻለኛል
አሉ ወይዘሮ አትጠገብ።
ልጅካሳ ካለ የወንድነት ባህሪው ሁሉ ልቡ ሐዘን አይችልም ነበር። የዚያ ወንድ ልብ በርህራሄ ሲወጋ ከሴት ይበልጥ እንባው ይፈሳል። ጉብዝናና ርህራሄ ከዘዴና ከትክክለኛ አስተያየት ጋር እንደሚበቅሉ የካሳ ተፈጥሮ ዋና መረጃ ነበር። ስለዚህ ነገ ወይም ከነገ ወዲያ እናቱን በሕይወት እንደሞት መልሶ በማያቸው ሁኔታ ትቷቸው የሚሄድ መሆኑ ትዝ አለውና እንባው እንቅ እንቅ አረገው። ሴት ይሁን ወንድ ይሁን ብርቱ ይሁን ሰነፍ
አንድ ልጅ በጥጋቸው ቢኖር ወይም እህት ወንድም ከሚባሉ ቅርብ ዘመዶች አንድ በጥጋቸው ቢያይ ይህን ያህል ባልተጨነቀ ነበር። አሁን ለወይዘሮ አትጠገብ በቤታቸውም በጥጋቸውም ያለቻቸው ዘመድ ደጉን ክፉን አብራቸው ያለፈችውና ከርሳቸው በርጅና ጠቂት ሻል የምትለው ደንቦቤ ብቻ ናት። ወይዘሮ አትጠገብ እንደ ከብት ይነዱ ከነበሩት የቤት ሰዎቻቸው ግማሹን ፈንጋይ ግማሹን ሞት ሲፈጃቸው አንዳንዶቹም ጊዜ ሲሸሽ እያዩ ራቅ ወዳለ ቦታ በዘሎ ገብነት ሲገቡ ደንቦቤ ብቻ ከሁሉም ተርፋ ከሳቸው ጋር በማርጀት በዚህ ጊዜ ገረድም ጓደኛም አገልጋይም ሆና ትረዳቸው ነበር። ወይዘሮ ትጠገብ ቁጭ ብለው ሲተክዙ ይቆዩና ከትዝታቸው መካከል አንድ ነገር ሲረሳቸው ደንቦቤ ተፈንጃ ተጠፋነ በኋላ ታንቺ ጋር መልሰን የተገናኘነው ምን ጊዜ ነበር? ፈረጃን ያፈኑትን ፍራስ ካልን አይደለም እያሉ ሲጠይቋት ፈረጃ አዎ እንፍራዝ መስሎኛል አየሜቴ ነገር ጊዜ ምን ታውቋል ብሎ ነው ትላለች ደንቦቤ። በዚህ ሁኔታ ወይዘሮ አትጠገብና ደንቦቤ ጓደኛም እመቤትና አገልጋይም ሆነው ሲኖሩ ደንቦቤ አንድ ቀን ቆጣ ብላ ስታቁተመትም መልስ ሳይሰጡ ለብቻቸው መጣብሽ እያሉ ጭጭ በማለት ተቻችለው ይኖሩ ነበር። ልጅ ካሳ የደንቦቤ ዝምድና ለእናቱ እንደሚበቃ ለማመን ቢሞክርም ከሁለቱ ማን ቀድሞ እንደሚሞት ስለማያውቅ የእናቱ ነገር አንድ ታላቅ ሳንክ ሆነበት። ወይዘሮ አትጠገብ የልጃቸውን በጎንደር መቆየት የማይፈልጉ ከመሆናቸው በላይ እሱም ለመሄድ እየፈለገ ምን ያህል እንደተጨነቀ ሲያዩ ይህን ያለም ግድ የለህም አትጨነቅ ሂድ ግድ የለም ቀባሪ በፈጣሪ ይባላል እሱ ባለቤቱ መድኃኔዓለም አለ እንደናፈከኝ አይነን ሳላይ እንኳን አልሞትኩ አሉ ወይዘሮ አትጠገብ በእነዚያ እርጅናና እንባ ባደከማቸው አይኖቻቸው እንባ እንደሞላ። በዚህ ሁኔታ ሲወያዩ ሰንብተው ልጅ ካሳ ደንቦቤ በስንት ጣጣ እየተጨነቀች ስትሰራው ከሰነበተችው ዳቦ ቆሎ ሁለት ሶስት ጭብጥ ብቻ በድጉ መሃል ለውሃ መጠጫ ያህል ቋጠረና የቀረውን አያስፈልገኝም ብሎ ጎንደርን በሌሊት ወጥቶ ለማደር በምሽት ተነሳ። ለመሄድ ሲነሳ የእናቱ ፍቅርና ዓላማው በልቡ እኔ በልጥ እያሉ ሲዋጉበት እናቱን በመክዳት ሳይሆን ዓላማውን የሚከተልባቸው ምክንያቶች ስለበለጡ እናቱን ሙተው ቢያገኛቸውም ሊበልጥ በማይችል ሁኔታ እንባ እያጎረፈ ወይዘሮ አትጠገብና ደንቦቤም አይናቸው በጉም የተሸፈነ እስኪመስላቸው ድረስ እያለቀሱ ጎፍናናው ካሳ አዲስ ዘፈንና አዲስ ትዕቢት የተጀመረበትን የጎንደር ከተማ ማንነቱ ሳይታወቅ እንደገባበት ማንነቱ ሳይታወቅ በምሽት ትቶት ወጣ። ምዕራፍ 21 ሽፍታ። ቋራ ዓለም ተፈጠረ ዘመን ተቆጠረ ጀምሮ ይህን ያህል ጥፋት ደረሰባት ተብሎ አይታወቅም አሉ በዛ ስር ተቀምጠው ከሚወያዩ ሽማግሎች አንዱ። ምን ይደረግ ሁሉም የሚደርሰው ጊዜ ሲያመጣው ነው። እግዚአብሔር ቢያዝብን እንጂ ተዚህ አሽከር የሚበልጡ ብዙ ሰዎች ሲሸፍቱበት ኑረው ያል አባቱ ስንት ጊዜ እያስቸገሩ አልኖሩም ነበር አሉ ሁለተኛው ሽማግሌ። እኛ እኮ ነን አጥፊዎች፣ ምንስ ወንድማችን ቢሆን ቋራ ከሚጠፋ ይህን ብንሰጥ ምን ነበር አሉ ሶስተኛው ሽማግሌ። አይ ይህስ ሞት ነው፣ ምንስ ቢሆን በአባቱ አገር የቻል ዋስ ጥራ ሲባል ቢሸፍት አሳልፈን እንሰጣለን። የጠፋው ይጥፋ እንጂ ይህን ማድረግስ አይገባንም አሉ አንደኛው ሽማግሌ። ብንልስ እሱ መች ይሽላል?
አሁንማ 12 ሐዋርያት ተሚላቸው አሽከሮቹ ጋር ሆኖ ታች በርሃ ወደ ሻንቀላ ወርዶ በጣም ደርጅቷል አሉ
ሶስተኛው ሽማግሌ። እነዚህ ሽማግሌዎችም ቢወያዩት በቅርቡ የራስ አሊና የቴጌ መነን ጦር ቋራን በጣም በዝብዞት ስለመሄዱ ነበር። ራስ አሊና እናታቸው ቴጌ መነን ከሚታወቁባቸው ዋና ዋና ባህሪዎች አንዱ በአንድ ቀበሌ አንድ የሚፈራ ሽፍታ አለ የተባለ እንደሆን በዚያ አካባቢ ያለውን ህዝብ በጭካኔ ማጥፋትና መዝረፍ ነው። ራስ አሊ ሚስታቸው የነበሩትን ሴት የደጃች ጎሹ ልጅ ብሩ ጎሹ ከወሰደባቸው ጊዜ ጀምሮ ጎባናቸውን ላያገኙ በጎጃም ህዝብ ላይ ሲፈጽሙት የኖሩት የወረራ ስራ እጅግ የሚያሳዝን ነበር። ከዚህም በቀር በስሜን በደንቢያ ራሳቸው እየዘመቱ የሚያደርሱት ጥፋት ምንም እንኳ በተደጋገመ ድል አድራጊነታቸው ሊያስመሰግናቸው ቢገባ ለስሙ የበላይ መስፍን እንደመሆናቸው መጠን በአስተዳዳሪነት መንፈስ ትዕግስት ባለማሳየታቸው ሊያስወቅሳቸው ቻለ። በተለይም ብዙ ጊዜ የሚያጠቁት ጠላቶቻቸውን በቀጥታ ሳይሆን ጠላቶቻቸው ይገኙበታል በሚባለው አካባቢ የሚኖረውን ህዝብ ስለሆነ ከመወቀስ የሚያድናቸው ምክንያት አላገኙም። የቋራን ህዝብም በተለመደ ጭካኔያቸው በሙሉ እንዲዘረፍና እንዲመታዘው አስደበደቡት። ነገር ግን ጭካኔ ለጊዜው የተበቃይነት ስሜትን ቢያረካም በጭካኔ በሚጠቁ ሰዎች ልብ የበቀል በቀል እንክርዳድን ዘርቶ ያልፋል። ከዚህም በቀር ተበዳዩን ክፍል ለጨካኙ አጥቂ ስሜት ታዛዥ ከማድረግ ይልቅ ተበዳይ በጨካኙ በዳይ ላይ የበቀል በቀሉን ለመፈጸም ዘዴና ጊዜ እንዲፈልግ ቆራጥና ጨካኝም እንዲሆን ያደርገዋል። ስለዚህ የቋራ ህዝብም በደረሰበት ጥቃት ተሸንፎ ለጥፋቱ ምክንያት ነው የተባለውን ሽፍታ በማደን ፋንታ ከሽፍታው ጋር ተባብሮ ሸፈተ። ታየሁ አልታየሁ እያለ ሲሰጋ ምግብ በሌት ካልሆነ በቀር ለማግኘት ባለመቻል በረሃብ ሲቆላ የዱር ፍሬ የፋኖን ማር የአውሬ ስጋ ብቻ እየተመገበ ይሄ ሲጠፋም ከነጭራሹ ባዶ አፉን እያደረ ሲንገላታ የቆየው ሽፍታ እንደ ልቡ ከነሽከሮቹ በየቦታው እየተዘዋወረ ጠጁን ጮማውን ሳያጣ ለመሸፈትና ለመደርጀት አስቻለው። ልጅ ካሳ ከጎንደር ወደ ቋራ እንደወረደ በቴጌ ትዕዛዝ ተሽረው ሹመታቸው በደጃች ቢተዋ ከተወሰደባቸው አጎቱ ተደጃች ገብሩ ጥግ ጥቂት እንደቆየ በወጣትነቱም በባላባትነቱም በዝናውም በሁኔታውም በተከታዮቹ ብዛትም በጣም ሊሰጉት የቻሉት ደጃች ቢተዋ አንድ ቀን ጧት ወደ አደባባያቸው አስጠሩና በተሰበሰበው ህዝብና መኳንንት መካከል ወዳጄ ስም ማን ይባላል አሉ። ካሳ እባላለሁ። ለመሆኑ ለጎጥህ ጭቃሹም ዋስጠርተሃል አሉ ደጃች ቢተዋ በኩራት። ልጅ ካሳ ንዴት ብቻ ሳይሆን እፍረትም ተሰማው። በግንባሩ የንዴትና ከዚህ የተሰበሰበው ሁሉ ምን ይለኝ በሚል ስሜት የመነጨ ላብ ከንበላለ። ይሁንና ያግስላ በደንቡ መሰረት ኩታውን አደግድጎ እንደቆመ ይህን ሲናገሩት የገነፈለበትን ቁጣ ዋጥ አርጎ እሺ እስከ ነገ ፈልጌ አመጣለሁ አለ። ለዛሬ አጣሁ እንጂ አሉ። ከጎንደር ስልጣንን ብቻ ሳይሆን ከነተጌና ከነራስ አሊ የተካፈሉትን ኩራት ተጭነው የመጡት ደጃች ቢተዋ በአንድ ቀን የታገኛለሁ ጌታዬ አለ ልጅ ካሳ። ለመሆኑ የማን ልጅ ነህ? የልጅ ኃይል ወልደ ጊዮርጊስ። የሟቹ? አዎ። ዛዲያ የቋራ ባላባት ሆነ በገዛ ገሬ ዋስታ ጣለ አሉ ደጃች ቢተዋ በተጠራጣሪ አይን ካሳን ጎረጥ አርገው እየተመለከቱ። አይ
ባላባት በነበርንበት ጊዜማ ይቻል ዋትም አያስፈልገኝም ነበር። ግን ሰው ሁሉ ጊዜ ጌታ ሆኖ ስለማይኖር አሁን ተራ ሰዎች ነን። ስለዚህ የሚዋሰኝን ፈልጌ መጥራት ይገባኛል አለ ካሳ። ደህና ነው፣ ነገ ዋስፈልገህ በጭቃሽ ሞፊት እንድትጠራ ይሁን አሉ ደጃዝማች። ካሳም እጅ እየነሳ እሺ አለ። በዚያ ተሰብስቦ ይህን ንግግር የሰማ ቋረኛ ሁሉ ካሳ የወንዶች ወንድ በዚያ ቀን ከቤቱ ሳይወጣ ያድራል ብሎ አልተጠራጠረም። ካሳ ግን ብዙ ጊዜ እንደሚያደርገው ሐሳቡን ውጦ ዋሱንም ነገ ዛሬ እያለ ሳይጠራ ሰነበተና ራሱ መክሮ በሰጠው ውሳኔ ለጊዜው ማንንም ሳይጋፋ በጫካ ሆኖ ኃይሉን ለማደርጀት ወደ ጫካው ገባ። ከዚያም ምንም እንኳ ከማንም ጋር ሳይዋጋ ቢቀመጥ ራስ አሊና እቴጌ መነን በሱ ምክንያት ቋራ እንዲወረር አዘው ህዝቡን እጅግ አስጎዱት። ልጅ ካሳ ግን ለጊዜው ወደ በረሃ ወርዶ ብዙ ችግርና ፈተና እየተቀበለ ቆይቶ ስለነበር የነራስ አሊ ሰራዊት በምንም ሁኔታ ሊያገኘው አልቻለም። በኋላ ጊዜ ግን 12ቱ ታማኝ ተከታዮቹ ጋር ወደ ሻንቅሎች ምድር ወረደ። የሻንቅሎች ባላባት ከሆነው ኤድሪስ ከተባለ ሌላ ኃይለኛ ሸፍታ ጋር በመተባበር ከነጋዴው ከፍተኛ ቀረጥ ከሻንቅላው ህዝብ ግብር በመቀበል የሚበቃውን ያህል ብር፣ ወርቅ፣ ከብት፣ አገልጋይ ከማጠራቀሙ በላይ ነገብርየን የመሰለ ጀግና ያለበትን መጠነኛ ግን እጅግ ምርጥ የሆነ ሰራዊቱን አደረጀ። ተቃራኒ የሆነ በፊቱ የሚገኘውን ማንኛውንም የሽፍታ ኃይልም እየደመሰሰ አካባቢው የሚገኘው ታላቅ ኃይል እሱ ብቻ ሆነ። ልጅ ካሳ ወደ ቋራ ወይና ደጋ ከመነሳቱ በፊት አንድ ቀን ጧት ወዳጁን ኢድሪስን ወደ ሰፈሩ አስጠራና ብዙ ጊዜ እንደሚያደርጉት በአረብኛ በማነጋገር ፋንታ አቶ ኢድሪስ እንደምን አደርክ አለ። ኢድሪስም እንደመሳቅ እያለ አላህ ይመስገን ደህና ነኝ፣ አንቺ ደህና አደርሽ አለ። ልጅ ካሳ ትንሽ ፈገግ ሲል በዚያ ያሉት ሁሉ በሳቅ አወኩ። ተውት እንጂ አማርኛ ይልመድ አለ ልጅ ካሳ በቁም ነገር ኮስተር ብሎ። እኔ ታውቋል ሻንቅላ ነው አረብኛ ቁራል ሲል ልጅ ካሳ ነገሩ ገባውና ቁርአን የተማርክ ጊዜ አውቀሃል አለ። ቁርአን ተማሪ ጊዜ ታውቋል አለ ኢድሪስ። አሁንም ሁሉም በሳቅ አወኩ። በተለይ ገብርዬ ባይኖቹ እንባው እስኪረግፍ ድረስ ተንጋሎ በሳቅ ተንፈራፈረ። ኢድሪስም ነገሩ እየገባው አብሮ ይስቅ ነበር። ኢድሪስ እንደዚህ ባለ ቀልድ የሚቆጣ ሰው አልነበረም። ኢድሪስ አረብኛ መጻፍና ማንበብ የሚችል በዘሮቹ መካከል የተፈራና የተከበረ እጅግ ደፋርና አነጣጥሮ በመተኮስ ጦርና ቀስት በመወርወር የታወቀ እንጨት የሚያህል ሻንቅላ ነበር። ቁመቱ ቆጥ ከማከሉ በላይ የቅልጥሞቹ ቀጠን ብለው ከልክ በላይ መርዘምና የራሱ ሞለል የፊቱ ቀለል ማለት ሲጨመር በእውነት ካለው ቁመት ላይ ሩብ ጨምሮለት ይታይ ነበር። የሰውነቱ አመጣጠን ልዩ ቅርጽ ሰጥቶታል። እግሮቹ በጣም ስለረዘሙ መቀመጫው የተተከለው ልክ ከብብቱ ስር ይመስላል። ዋና ቁመቱ ከእግሩ ላይ፣ ቀሪው ከአንገቱና ከራሱ ላይ ሲሆን የሽንጥና ወገቡ ርዝማኔ ከአንድ በጣም አጭር ከሆነ ሰው ሽንጥና ወገብ አይበልጥም። ስለዚህ ልጅ ካሳ ስለ ኢድሪስ ቁመት ሁልጊዜ ሲናገር እኔ ተዝናር መታጠቂያው ደርስ ይሆናል። ምናልባት እነገብርዬ ወደ ብብቱ ስር ለነገር ውስጥ ተዝናር መታጠቂያው ተብብቱ ይህን ያህል ትርፍ ቁመት የለምና እያለ ይቀልድ ነበር። በኢድሪስ ጠባይ በጣም ጎልተው ከሚታዩት ነገሮች ዋኖቹ እውነት፣ ታማኝነትና ቅንነት ናቸው። እነሱንም በመጽሐፈ ቁርአን በማግኘቱ ብቻ የተከተላቸው ሳይሆን በእነዚህ ቅን ምግባሮች ከታወቁት ዘሮቹ የወረሳቸው ነበሩ። ልጅ ካሳ ነገሩን ወደ ቁም ነገር መለስ አርጎ ኢድሪስን ባረብኛ ቋንቋ አነጋገረው። ንግግራቸው የሚከተለው ነበር። ኢድሪስ አንተ ምንም በሃይማኖት እስላም ብትሆን አገርህ ኢትዮጵያ ናት። በሃይማኖት አስተላለው እነዚህ አረቦች ወደ አገራችን እንዳይገቡ ተጠባበቅ። እኔ አሁን ወደ አማራው አገር ወጥቼ ታላቅ ጦርነት ልጀምር ነው። አንተ ተበራተህ በዚህ በኩል ሰው እጨምርልህና ጠረፉን እንድትጠብቅ አደርጋለሁ። ብቻ አረቦች በሃይማኖት አመኝተው አገርህን እንዳያስከዱ አለው። والله እኔ ታረብ የምፈልገው ነብይ መሐመድንና ቁርአንን ብቻ እንጂ ሌላ የለም። እኔም አረቦች ቀጣፊዎችና እኛን የማይወዱ መሆናቸውን አውቃለሁ አለ ኢድሪስ። እንግዲህ አደራ ኢድሪስ አለ ልጅ ካሳ። ኢድሪስም ካሳ እንዲያምነውና ኢትዮጵያዊነቱን ለማክበር የሚፈልግ መሆኑን ለመግለጽ ወደማይችለው የአማርኛ ቋንቋ ተመልሶ ካሳሙች እኔ አበሻ ነው አለ። ልጅ ካሳ ፈገግ አለ። በኋላ ታዲያ አሁን ምን መልተውልህ አለ። ኢድሪስ እንደገና ባረብኛ እኔ አሁን ምንም አያስፈልገኝም። በዚያ አንተ ካለህልኝ አጥቂ አይመጣብኝም። እንደለፈው እያስገበርኩና እየቀረጥኩ ቆያለሁ። ይርቅስ አንተ ገና ብዙ ችግር ስላለብህ ተካፍዬ የወሰድኩትን ገንዘብና ዕቃ ሁሉ ላምጣልህ አለ ኢድሪስ። አይግደልም እሱስ አያስፈልገኝም። አሁን ቋራ በመሉ ስለሚቀበለኝ አልቸገርም አለ ካሳ። ቢሆንም ኢድሪስ አጥብቆ በመለመኑ ልጅ ካሳ ከኢድሪስ ወገኖች በርከት ያሉ የቤተሰቦችና ወርቅ በመጠኑ መቀበሉ አልቀረም። ልጅ ካሳ የክፉ ቀን ታማኝ ጓደኛውን ኢድሪስን በዚህ ሁኔታ ተሰናብቶ ወደ ወይና ደጋው ቋራ ጉዞ ሲጀምር ተበቅሎ ሆኖ በጥጉ ወደሚከተለው ወደ ገብርዬ ዞር አለና፣ ገብርዬ የኛ ካህናትና ደብተሮች በየደብሩ በማይረባ ከንቱ ነገር ሲናጩ እነዚህ አረቦች የሚሰሩትን አየህ አይደል? እነዚህ ሰዎች ለኛ አይቀርቡንም ነበር። እስቲ ተመልከት፣ እንደዚህ ያሉትን ሰዎች ክርስቲያን ብናደርግ ኑሮ እኛ በየአመቱ ከቱርክና ታረብ ጋር ከምንተራደድ ይመች ያሳልፈው ነበር። ቆይ እኔ የመይሳው ልጅ እግዚአብሔር ቀኙን ቢሰጠኝ ቄስና ደብተራን ስራ ሰዋን ባልሰጣል አለ ልጅ ካሳ። እውነት ነው ጌታዬ፣ እግዚአብሔር መንገድህን አቃንቶ ተረዳን። መቼም ብዙ የሚቃና ነገር አለ አለ ገብርዬ። ልጅ ካሳ በዚህ ሁኔታ ተደራጅቶ ወደ ዋናው ቋራ ሲወጣ እነ ራስ አሊ አጥቂነት ተበሳጭቶ የቆየው የቋራ ህዝብ ይህን ተስፋ ያለው ወጣት ጀግና በሰልፍ ተቀበለው። ደጃች ቢተዋም ከነ ሰራዊታቸው በጠፍ ጨረቃ ሾልከው በወፍ አድራሽ አመለጡ። ልጅ ካዛ ከዚህ በፊትም ሆነ ከዚያ በኋላ ሽፍታ እየተባለ ሲሰደብ መቆየቱ ባይቀርም ከዚህ ቀን በኋላ ተራ ሽፍታ ሆኖ ሊታይ አልቻለም። በተለይ በቋሮች ዘንድ ከማንም የበለጠ ታላቅ አስተዳዳሪ ሆኖ በመገኘቱ ለምን ነው ደጃዝማች ተብሎ የማይጠራው? ከነማን ለመሾም ነው የሚጠበቀው? እያሉ የሚናገሩት ሰዎች ብዙ ነበሩ። ልጅ ካፍራ ግን ገና ስንት ነገር በፊቱ እያለ በዚህ መጠነኛ እድል ረድቶ ራሱን ደጃዝማች ለማለት አልፈለገም። እነቴጌና እነራሳሪም የሹማቸው በአንድ ሽፍታ ከግዛቱ መባረር ታላቅ ጥቃት ሆኖ ቢሰማቸውም በየቦታው ብዙ ችግር ስለነበረባቸው ለጊዜው ከአፍለኛው ሽፍታ ጋር መዋጋቱ ብዙ እንደሚጎዳቸው አልዘነጉትም ነበር።
ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ፣ እኔ መዩ ቱርክ ባይ የምሸሽ።
ምዕራፍ 22 እንደገና ጎንደር። እቴጌ ምነን የልጅ ካሳ በግል ግዛታቸው ውስጥ ባለው ክፍለ አገር በቋራ መኖር ብርቱ የሆነ አሳሳቢ ጉዳይ እየሆነባቸው ሄደ። ከሁሉም ይበልጥ በሽፍትነት ዘመንህ ለፈጸምካቸው ከፍተኛ ጥፋቶች ሁሉ ምሕረት ስለተደረገልህ
ወደ ጎንደር መጥተህ ስለታማኝነትህ ምለህ ተመለስና በሰላም ተቀመጥ የሚል መልእክት ተልኮ ካሳ ምህረቱንም አልፈልግ የምምልበት ምክንያትም የለኝ ተፈልጋችሁ የቋራ ቋራ እኔን መቻል አላቃተው ብሎ በመመለሱ እቴጌ በጣም ሰግተው ነበር። በዚህ ሁኔታ ተመካክረው የልጃቸውን የራስ አሊን ልጅ ወይዘሮ ተዋበችን እድል ፍቷን ለመለሰችለት ለዚህ ጀግና ለመዳርና በዚህ መንገድ ሰላም ለመፍጠር በፈለጉ ጊዜ ራስ አሊን ከደብረ ታቦር አስጠሩ። እቴጌምነን በጎንደር ቤተ መንግስታቸው ከባለቤታቸው ካጼ ዮሐንስ ከልጃቸው ከራስ አሊና ከመኳንንቱ ጋር ስብሰባ አደረጉ። እቴጌምነን በጨካኝነትና በኃይለኝነት በቆራጥነት የታወቁ ሴት ቢሆኑም የካሳ ስም ሲነሳባቸው የመደንገጥና የመፍራት መልክ ይታይባቸው ነበር። በዚህ ምክንያት በስብሰባው ላይ እንዳሉ የሚያሳዩት ስሜት ሁሉ ስጋት የሞላበት ነበር። ይቆለኛውን በደኮ ግራ ጋባን አሉ እቴጌ በባለቤታቸው ቀኝ በተጌጠው ወንበር ላይ እንደተቀመጡ። አይ ባይታሰብበት እንጂ የሷ ቀን ደሞ ይሄን ያህል አሳሳቢ ሆኖ ሊያስጨንቀን ነው አሉ ራስ አሊ በንቀት። እንዲያው ነው ችግሩ አለ ደጃቹ እንዲራድ ከተቀመጠበት ተነስቶ። አረ ጊዜ ማበላሸት ነው አሉ ደጃች ብሩ አሊጋስ ንግግሩን እየተነሱ በመቀጠል። አይ መቼስ ሰው አይደል ነፍስ ታለ መንቀሳቀስ አይቀርም ተብሏል አሉ ቀኛዝማች ተሰማ። የእናንተ ነገር ያልተነካ ግልግል ያውቃል የሚባለው ቢጤ ነው አሉ ካሳ ከቋራ ያባረራቸው ደጃች ቢተዋ። ዛሬ አንተ ፈርጥጠህ ግዛትህን ለቀህለት የመጣህ እንደሆነ እኛም እንዳንተ እንድንፈራው ነው አሉ ራስ አሊ ደጃች ቢተዋን በመገሰጽ። እንዲህ እኮ አይደለም ጌታዬ አሉ ደጃች ቢተዋ። ዛሬ ምንድነው የምትለው አሉ ራስ አሊ። ጌታዬ ካሳ ደግ ልጅ ነው፣ ሰውን ጠላቴ ነው ብሎ ያለ ስሙ ስም ቢሰጡት ትርፉ ራስን ማሞኘት ነው። መሸፈቱም ሆነ እኔን ተዚያ ማባረሩ በትክክል የፈጸመው ተገቢ ሥራ ነው ብለው ደጃዝማች ቢተዋ ንግግራቸውን ሊቀጥሉ ያን ያህል ጊዜ ሲሉ ራስ አሊ በቁጣ አቋረጧቸው። ቁጭ በል ፈርጣጭ፣ አሁን የሱን ፍራት ትክክለኛ ነገር አስመስሎ ሊያሳየን ነው የሚቃዠው አሉ ራስ አሊ። ደጃች ቢተዋም እንደመቀየን ብለው ጌታዬ ምክር ተካፋይ ሆኜ ተተገኘው ገና ስድብ ይደርስብኛል ብዬ የታየኝንና የማቀውን የማልናገርበት ምክንያት የለም። የኔ ድል ሆኖ መባረር ለዛሬው ብርቅ ሆኖ በየጊዜው መሰደቢያ ቢሆንም ምናልባት ነገ የኔ ጽዋ ለብዙ ሲደርሰው በካሳ ፊት መቆም አቅቶት የሚፈረጥጠው ቢተዋ ብቻ መሆኑ ቀርቶ ሁሉም ይሆንና የመከረኛው ቢተዋ ድል መሆን ጨርሶ ሊረሳ ባይረሳም ተራና ልማዳዊ ነገር ሆኖ ሊታይ ይችል ይሆናል። እሱ ያባረረኝ ተቻለበት ጊዜ በፊት ስንቱን እንዳባረርሁት ጌታዬም ሲያውቁት ዛሬ ቢክዱት አያስገርመኝም። ካሳ እንደሆነ በእኔ አልጀመረም፣ ስንት የግብጽና የቱርክ የጦር አዝማች ያረደ ሰው ነው። ተርሱ ፊት ፈርጥጦ ማምለጥ እንኳ እንደ ድል የሚቆጠር እድል ነው። የእሱ ጉዳይ ባጭሩ መንገድ ካልተገኘለት ይህ አስፈርጣጭነቱ በእኔ ላይ አልተጀመረም፣ በእኔ እንደማይቆምም አምናለሁ አሉ። አረ ይሄን ቅዠታ ማስቀምጡልኝ፣ ካሳ እኛን እንደሚያባርር ነው የምታምነው አሉ ራስ አሊ። እኔ እርሶን አላልኩም አሉ ደጃች ቢተዋ ለመቀመጥ ጎንበስ እያሉ። ዴ ተው እንጂ የጀመረውን ይጨርስ፣ ይህ እውነትን ለመስማት ጆሮአችንን አውቀን መድፈን እኮ ነው ብዙ ጊዜ የሚያሞኘን። ተነስ ጨርስ ደጃዝማች አሉ እቴጌ። ደጃዝማች ቢተዋም ተነሱና እመቤቴ ንግሥት ሆይ ካሳን ያሸፈት ነው ራሳችን ነን። ያን ያህል ጊዜ ጎጃም በጌምድር ሲዞር ኑሮ ወደ አባቱ አገር ሲገባ
ይኸው አሁን በሚቆጡኝ ጌታዬ ትእዛዝ አድራሻው እንደማይታወቅ መጻተኛ ሌባ የጭካል ዋስጥራ አልኩት። ሌላም ብዙ ክብሩን የሚነካ ነገር ሰራውበት። ሸፍቶ ወደ በረሃ ወረደ። ከዚያም እኔን ሳይተናኮል ነጋዴ እየቀረጠ ሻንቅላውን እያስገበረ ተቀምጦሳል ታድኖ እንዲያዝ የሚል ትእዛዝ መጣልኝ። እሱም ተድሮ መከፋቱ በላይ በገዛ አባቱ ቦታ ሹመቱ ቢቀርበት እንኳን ተደብቆ ለመኖር ባለመቻሉ ተበሳጭቶ ባላሰብኩበት ሰዓት ብርቱ አደጋ ጥሎ አባረረኝ። አሁንም እኔን ተመስደብ ችግሩ የሚያጥርበትን መንገድ መፈለጉ ይሻል ይመስለኛል አሉ ደጃች ቢተዋ። እኔስ ጉቦ ሰጥቷል መሰለኝ አሉ ራሳሪ። ጉቦማ ጉቦ አይደል ጀግናው ቢተዋ ሲባል ኑሬ በስተርጅና ፈርጣጩ ቢተዋ የሚባል ስም ሰጥቶኛል። ከዚህ የበለጠ ጉቦ የት አለ አሉ ደጃች ቢተዋ። ዛዲያ ምን ይፈጠርለት ነው የምትለው አሉ ራስ አሊ። ቋራ ይሰጠው ነው የምል አሉ ደጃች ቢተዋ። በጌምድርና ጎጃምስ አሉ ራስ በማፌዝ። እኔ እውነቴን ነው ጌታዬ እውነትህን ነው አንድ ተራ ሌባን ይዞ መቅጣት አቅቶን ቋራን ያህል አገር ግዛ ብለን እንሰጣለን። ጌታዬ ካሳን ባያዩትና ባያቆት እንጂ እንዲህ ያለ ቃል የሚሰነዘርበት ሰው አይደለም። ዮሐንስ ይሙት መነን ትሙት አሊ ይሙት ካሳ በዚህ ካለነው ደጃዝማቾች ሁሉ በጀግንነትም በእውቀትም ባስተያየትም እጅግ የላቀ ሰው ነው አሉ ደጃዝማች ቢተዋ ጋል ብለው። ደጃች ቢተዋ በእድሜያቸው የገፉና ብዙ ነገር ያሳለፉ ሰው ነበሩ። የነጉክሳ ቤተሰብ ጦርነት ባደረገ ቁጥር አንድም ጊዜ ያልተለዩ፣ በትግሬ በጎጃም በበጌምድር በወሎ በተደረጉ ጦርነቶችና ግጭቶች ሁሉ ስማቸው የተመሰገነ ሰው ሲሆኑ፣ በሌላውም በኩል የሰው ገንዘብ ባለመፈለግና በታማኝነት እጅግ የታወቁና የተወደዱ ሰው ነበሩ። እቴጌ መነንም ብዙ ነገር ይገኝበት ወደ ነበረው ወደ ቋራ እሳቸውን የላኩት በጦርነቱም ግብሩን በሚገባ በማግባቱም ይበልጥ ይጠቅሙኛል ብለው በማሰብ ነበር። ይሁን እንጂ የካሳ ነገር ያረጁበትን መልካም ስም ለውጦ ወደ መቃብር አብሮ የማይወርድ ኗሪ መጥፎ ስም ሰጣቸው። ቢሆንም ደጃች ቢተዋ የካሳን ትልቅ ሰውነትና እውነተኛውን ነገር በዚህ ምክንያት ሊክዱ አልፈለጉም። ቢሆንም በዚህ ስብሰባ ላይ በዙፋኑ ላይ ለወጉ ብቻ እንደተቀመጡ ሁሉ በስብሰባውም ለወጉ የተቀመጡት አጤ ዮሐንስ ሶስተኛ ዝም ብለው ሳይዋቸውና እቴጌ ብቻ ሲደግፏቸው በዚያ ካሉት ውስጥ የደጃች ቢተዋን ሐሳብ ያልተቃወመ አልነበረም። ደጃዝማች የሚናገሩት እኮ ካሳ እኔን ታሸነፈ ማንም አያሸንፈውም የሚል ነው። ይህን የፍየል እረኛ ልጅ እስከዚህ ቁጥር ማግባትስ መች ይገባ ነበር? እናቱ በዚህ ኮሶስ ሸጥ እንዳልኖረች ሰው ሆኖ ስለሱ ይህን ያህል ምክር ማድረግ ሲያስፈልገናል አለ ጎረምሳው ደጃች ወንዲራድ። እናቱም ኮሶ ትሽጥ አባቱም ፍየል ይጠብቅ እኔ አላውቅም፣ እናውቃለን የምትሉት እናንተ ወቁ። እኔም አቀው ካሳ ወቢ የተፋው ጀግና መሆኑን ነው። እችላለሁ ያለ ደግሞ ሂዶ ይሞክረው። እኔ የተባረርኩት ምናልባት በማርጀቴ ይሆናል። እስቲ አንተ ገና ጎበዙ ደጃች ወንዲራት ሂደህ ሞክረው አሉ ደጃች ቢተዋ። የት አባቱ ቁሞ ሲቆየኝ? ያጅል ቆለኛ ቆላውን ይገባል እንጂ ቁሞ ይቆየኛል አለ ወንዲራት። አራሱቴ ወይ ፍንክች እኔ ለወጉ ስጡት አልኩ እንጂ ቋራን እንደሆነ ድሮ ይዞታል። መያዝ ብቻ ሳይሆን መንገዶች አስወጥቶበት ህዝቡን አዲስ የሆነ የእርሻ ብልሃት አስተምሮት ሌላ ህዝብ አርጎታል አሉ። ደጃዝማች ወንዲራድ እንደምትለው የፍየል እረኛ ልጅ ሳይሆን የባላባት ልጅ በመሆኑ ከዚህም በላይ ህዝቡን ብዙ ነገር እያስተማረውና በጣም ጥሩ በሆነ መንገድ እያስተዳደረው በመሄዱ ቢፈለግም ባይፈለግ የቋራ ገዥነቱ አልቀረ አሉ ደጃች ቢተዋ። ዛዲያ በምን መንገድ እንሞክረው ነው የምትል አሉ እቴጌ። በሰላማዊ መንገድ ታሁን በፊት ተተላከው በሚሻል ሁኔታ ምህረት የተደረገለት መሆኑ ተገልጾለት የሚያስተማምነው ነገር እንዲኖር ተጎንደር ደብሮች በአንዱ ስም ካህን ተልኮለት እንዲው ይገባና የንግስ እመቤት ታማኝ ሆኖ ጌታዬን ራሳዲን እንዲረዳ ማድረግ ይበልጥ ይጠቅማል አሉ ደጃች ቢተዋ ወነቱን ነው ምህረት ይደረግለትና ይሞከር አሉ በቴጌ ይሁን ታሉ መቼስ ይሁና አሉ ራሳዲ ነገሩ የሚከፋ አይደለም አሉ ዮሐንስ ሶስተኛ በማያገባው ጉዳይ ገብቶ እፍረት እንደተሰማው ሰው እየተሽኮረመሙ የግቢ ወጥመድ ልጅካሳ ወደ ጎንደር ለመሄድ ሳይፈቅድ ቆይቶ ለህይወቱም ሆነ ለነጻነቱ የሚበቃ የመሰለውን ዋስትና ታገኘ በኋላ ያሉትን ታማኝ ወታደሮች በነገብርዬ ስር ሆነው ለጊዜው ሰላማዊ ስራቸውን እየተከታተሉ እንዲቆዩ ምናልባት እነቴጌ ቃላቸውን አፍርሰው ቢያስሩት ግን የሽፍትነት ተግባራቸውን እንዲቀጥሉ ነግሮ ከታመኑ ጥቂት ወታደሮች ጋር ወደ ጎንደር ሄደ። ጎንደር እንደደረሰ እጁን እንደሰጠው ወንበዴ ባይሆንም እንደ አንድ መኮንን ሳይሆን እንደ አንድ ተራ ሰው የሚያሳየው አቀባበል ተደረገለት። ይሁን እንጂ ልጅካሳ እንዲህ ባለው አቀባበል ቢደነቅም ይሁን ሊበሳጭ አልቻለም። ከሰው የተለየ ጀግንነትና ብልህነት ጎልተው የሚታዩበት ሰው እንደመሆኑ መጠን በንቀት ሳይሆን በምቀኝነትና በፍራት እሱን ዝቅ አርገው ለማሳየት የሚፈልጉና የሚሞክሩ ጠላቶቹ ከራሱ ጠጉር እንደሚበዙ በወንድሙ በደጃሽ ክንፉ ቤት በራስ ጎሹ ቤት ሲቆይና ቋራ ውስጥ ሽፍትነት በጀመረበት ጊዜ ሁሉ ያየውና አረጋግጦ ያወቀው ጉዳይ ነው። ስለዚህ ካሳን ዝቅ አድርጌ አሳይቼ በራሱ ላይ ያለውን ከፍተኛ እምነት አፋጣዋለሁ ማለት ድንጋይን እንጨት እንጨትን ድንጋይ ብሎ እንዲያምን አደርጋለሁ ከማለት የሚቆጠር ሙከራ ነበር። ቢሆንም አንዳንድ ጊዜ በዚህ ነገር መበሳጨቱ አልቀረም ነበር። ነቴጌና እነራስ አሊ በሚሰሩበት ግፍ ግን ከሚበሳጭበት የማይበሳጭበት ጊዜ ይበዛ ነበር። ነቴጌ ለካሳም ይሁን ለሌሎች ሰዎች ጉዳዩን በንቀት የያዙት መስለው ለመታየት ቢፈልጉም ለሚሰሩት ጠቅላላ ስራ ደግሞ ካሳን ምን ያህል እንደሚያከብሩት ከመግለጽ ሊቆጠቡ አልቻሉም። ለዚህም ያን ጊዜ ገና ለግላጋ ቆንጆ የነበረችውን የራስ አሊን ልጅ ከካሳ በስተቀር ለማንም ለመስጠት አለመፈለጋቸው ዋና ከፍተኛ ምስክር ነው። ካሳ በጎንደር እንዲቆይ ሆኖ ወጣቷን ወይዘሮ ተዋበችን እንዲያገባ ተደረገ። ልጅ ካሳ ወይዘሮ ተዋበችን ባገባ ጊዜ ተዋበችን እናገባለን ብለው በፍጹም ተስፋና ጉጉት ሲጠብቁ የቆዩት ነደጃች ወንዲራድና ሌሎችም ወጣቶች የሆኑ መኳንንት ያን ካሳ በመላው ህይወት ዘመኑ የተሰቃየበትን የስም አጥፊነት ሲራ በነቴጌ ቤተሰብና እንዲሁም በመላው የጎንደር ከተማና በሰፊው የራስ አሊና የቴጌ ግዛት አሰራጩት። የወይዘሮ አትጠገብ ኮሶሻጭነት፣ የልጅ ኃይሉ ቆለኝነትና ተራድህነት፣ የካሳ የሌባ ሽፍትነት በልዩ ልዩ የወሬ ቅመም እያጣፈጡ ከተነዙባቸው ጊዜዎች አንዱ ይህ ጊዜ ነበር። እነ ወንድራድ እያዘጋጁ ራሳቸው እንኳ እስከዚህም ባይሆኑ የስድብ ቅጥም እያስገጠሙ በየሰርጉ ቤት እንዲዘፈንባቸው በያጨዳው ወንፈል አያሆሆ እንዲባልባቸው እረኞች በየሜዳው አያ መጣች ተጭና አዎ እያሉ እንዲያፌዙባቸው በየዝክሩ በየማህበሩ በየቀብሩ በጠቅላላው ህዝብ በሚሰበሰብበት ቦታ ሁሉ እንዲተረትባቸው በየአቅጣጫው ያሰራጫቸው ነበር። ካሳ በጎንደሮች አፍ ሊወጣ በማይችልበት ሁኔታ ጉድጉድ ብሎ ገባ። ያ ብልህ፣ ያ የወንዶች ወንድ፣ ያ ቀን ጀግና ምንም ምክንያት ሳይኖረው ለቀልድና ለፌስ ሲባል ወይዘሮ ተዋበች እንደ ተዳራችለት አንድ የለማኝ ልጅ ሆኖ የሚታያቸው የዋዎች ጥቂቶች አልነበሩም። እንደቴጌና እነረሳዴም የካሳ መንፈስ በዚህ የሚሞትና በሰዎች ዘንድ ያለው ተፈሪነትና ተከባሪነት በዚህ የሚሰረት መስሏቸው
በነገሩ መደሰታቸው ግልጽ ነበር። ይህ ነገር ከካሳ ይበልጥ ያበሳጫት ያስቆጫት የነበረችው ወጣቷ ወይዘሮ ተዋበች አሊ ነበረች። ተዋበች አሊ እድሏ እገሌ የሚባል ጓደኛ አለው ከማይባል ጀግና እጅ እንድትጣላት ያወቀች የመጨረሻው ክብር ከሚሰማት በቀር ምቀኝነትና ፍርሃት በሚያወርፈው ወሬና ትችት በካሳ ላይ ያላት ግምት ዝቅ ሊል ቀርቶ በየቀኑ ከመጨመር አላቋረጠም። ይሁን እንጂ የሷ በካሳ ከልክ በላይ ማመን የነዚያን ምቀኞችና ባለጌዎች ሴራ ሊያቆመው አልቻለም። አንድ ጊዜ ከዚህ የሚከተለው ግጥም ጎንደር ከተማ ውስጥ ባንድ ሰርግ ቤት ተዘፈነበት። ተመኳንንቱ ውስጥ ባይኖራት ጓደኛ ተዋበች ተዳረች ለፍየል እረኛ በእናቱ ኮሶ ሻጭ በአባቱ ቆለኛ። ድሮ ባገራችን የሚሰጥ ለደሃ ልብስ ገንዘብ ነበረ እህልና ውሃ። የኛ ንግስት ግን ደግቱ ደግቱ ዛሬ ይፈሳሉ የጎንደር ስርዓቱ ለኮሶ ሻጫ ልጅ ልጅ ሲመጣውቱ። እስቲ ካሳን ጉድ ይውልኝ በሞቴ ሚስቴ ሊላት ይሆን ወይስ ስምሬቴ? አይኔም አያስተውል ጆሮዬም አይሰማ ይሄ ጉድ ሲሰራ በፋሲል ከተማ። ይህ ግጥም ባንድ ሰርግ ቤት ሲዘፈን ቢሰማም ግጥሙን ባንድ የጎንደር ደብተራ አስገጥሞ እንዲሰራጭና እንዲዘፈንበት ያደረገው ደጃች ወንዲራድ መሆኑ በኋላ ተረጋግጧል። ደጃች ወንዲራድ ካሳን ለማየት ቀርቶ ስሙ እንኳ ሲጠራ ለመስማት አይፈልግም ነበር። በሱ ላይ ብሶታየ ማለት ነው እንጂ ከራሳሊም ሆነ ከቴጌ መኳንንት የካሳ በዚያ መኖር ከብዶ የማይታያቸው አልነበሩም። ሁሉም በሱ መኖር የነሱ አለመኖር የሚፈጠር መስሎ ይሰማቸው ነበር። የካሳ ጠንካራ አካል፣ የካሳ ብሩህ አእምሮ፣ የካሳ ልዩ ድፍረት የነዚህን ሁሉ ሰዎች መኖርና መታወቅ ጨርሶ የሚውጥ ሆኖ ይሰማቸው ነበር። ካሳ ይህን ሁሉ የተፈጥሮ ስጦታውን ከነሱ አብልጦ በትክክል ቢያውቀውም ገና ለብዙ ጉዳይ እንደሚያውለው ቢያምንም በነራስ አሊ ግቢና በነቴጌ መነን ቤተ መንግስት በመንጠራራት ሊያባክነውና ሊመካበት ምክንያት ያለው ነገር ሆኖ አላገኘውም። ከዚህም በቀር እነዚያን ሰዎች ምንም ሳይበድላቸውና ሳይነካቸው በምቀኝነት እየተነሱ ያለ ምህረት ስሙን ሲያጠፉትና ሲተናኮሉት ቢያዩ በጊዜ አጋጣሚነት ብቻ ካልሆነ በስተቀር በምንም ሁኔታ ጓደኞቹ አለመሆናቸውን ስለሚያውቅ እነሱ የሚያደርጉትን ሁሉ ጊዜ አይከታተለውም ነበር። የደጃች ወንዲራድ ነገር ግን አጥብቆ ስለሚበዛ እንደማንኛውም ነገር በንቀት ለማለፍ እየበዛበት ሄደ። በየጊዜው አዳዲስ ወሬ እየፈጠረ ስሙን ከሚያጠፋበት በላይ በየቀኑ ባሽሙር እየነካ ሊያበሳጨው ይሞክር ነበር።
መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔመዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር። እኔመዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ወሶ ሲጠጣት። እኔመዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።